voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ ጥር 1 2009 ዓ.ም ዝግጅታችን ጀመረ።
ጤና ይስጥልን፣ እንደምናመሻችሁ። የምናስተናግዳችሁ ቆንጂት ታዬና
ጤና ይስጥልን፣ እኔም ሰሎሞን አባተ ነኝ።
ኢትዮጵያ ውስጥ የተደነገገው የአስቸኳይ ጊዜ አዋጅ የሚነሳበትን ጊዜ በተመለከተ የተላለፈ ውሳኔና የተቆረጠ ቀን እንደሌለ ጠቅላይ ሚኒስትር ኃይለማርያም ደሳለኝ አስታወቁ።
It should be seen in the perspective that we have to consolidate the gains we have made so far.
ያስቸኳይ ጊዜ አዋጁን መነሳት በተመለከተ መታየት ያለበት እስካሁን ያገኘናቸውን ውጤቶች ማጠናከር የሚገባን ከመሆኑ ጋር ነው። እንደምታውቁት ያስቸኳይ ጊዜ አዋጁ በአገሪቱ ለሚካሄደው የታደሰው እንቅስቃሴ ሁኔታዎችን ከማመቻቸት አንጻር አስደናቂ ውጤት አምጥቷል።
ጠቅላይ ሚኒስትሩ ዛሬ ከሰጡት ጋዜጣዊ መግለጫ የተወሰደ ነው የሰማችሁት። በአብይ ርዕስ ዘገባ ይዘናል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ሩሲያ ዶናልድ ትራምፕ እንዲያሸንፉ ፕሬዝደንታዊ ምርጫ ሂደታችን ውስጥ ጣልቃ ገብታ የፈጸመችው ተግባር አለ ሲሉ የዩናይትድ ስቴትስ የደህንነት አካላት የተናገሩትን ክሬምሊን መሰረተ ቢስና ሙያዊ ብቃት የጎደለው ክስ ሲል አጣጥሎታል። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ዛሬ በሰጡት ቃል በሙያ በዓለም ደረጃ የተራቀቀ የደህንነት አገልግሎትን የማይመጥንና በስሜታዊነት የተዘጋጀ ምንም ማስረጃ የሌለው መሰረተ ቢስ ብለውታል። መስማትም ሰልችቶናል ማለታቸው ተጠቅሷል ቃል አቀባዩ። የሩሲያ ፕሬዚደንት ቭላዲሚር ፑቲን የዩናይትድ ስቴትስን የዲሞክራሲያዊ ፕሬዚደንታዊ ምርጫ ሂደት የሚያበላሽ ዘመቻ እንዲከፈት ያዘዙ ራሳቸው መሆናቸውን በከፍተኛ ደረጃ አምነንበታል ብለው የዩናይትድ ስቴትስ የደህንነት አካላት ሪፖርት ካወጡ ወዲህ ከክሬምሊን የተሰጠ የመጀመሪያ ምላሽ ነው። የዩናይትድ ስቴትስ የመወሰኛው ምክር ቤት በዚህ ሳምንት በሚጀምረው የተመራጩ ፕሬዚደንት ዶናልድ ትራምፕ የካቢኔ ተሿሚዎች ሹመት ማጽደቂያ ሸንጎ ላይ ዲሞክራቶችን ምንም አይነት እንቅፋት ከመፍጠር ተቆጠቡ ሲሉ የሪፑብሊካኑ የሴኔቱ መሪ ሚች መኮነል አሳሰቡ። በዚህ ሳምንት የውጭ ጉዳይ ሚኒስትርነት ተሿሚው ሬክስ ቲለርሰን፣ ጠቅላይ አቃቢ ሕግ የሚሆኑት ጄፍ ሴሽንስ እና የትምህርት ሚኒስትርነት ተሿሚዋ ቤትሲ ደቨስን ጨምሮ ቢያንስ ሰባት የሚስተር ትራምፕ ተሿሚዎች በመወሰኛው ምክር ቤት ኮሚቴዎች ፊት እንደሚቀርቡ ይጠበቃል። ቲለርሰንና ደቮስን ጨምሮ አንዳንዶቹ የሚስተር ትራምፕ ተሿሚዎች ግዙፍ ሀብት ያላቸውና ባለ ቢሊዮን ዶላር ከበርቴዎች ሲሆኑ አንዳንዶቹ ዲሞክራቶች ተሿሚዎቹ በሚገባ አልተመረመሩም እያሉ ናቸው። ሚች መኮነል በሲቢኤስ ቴሌቪዥን ቀርበው በሰጡት ቃል ዲሞክራቶቹ በፕሬዝደንታዊ ምርጫው በመሸነፋቸው ስለተከፉ ነው ሲሉ ከሰዋል። ይህ በትናንሽ የስነ ስርዓት ጉዳዮች ላይ ብሶት የሚያሰሙት ነገር ዋይት ሀውስን ብቻ ሳይሆን መወሰኛውን ምክር ቤትም በማጣታቸው አዝነው ነው ይገባኛል ካሉ በኋላ፣ ነገር ግን እንደ ትልቅ ሰው በማሰብ ወደፊት መራመድ አለብን ሲሉ ሚች መኮነል ዲሞክራቶቹን ነቅፈዋል። ሚች መኮነል ቀጥለው ሪፐብሊካኖች ፕሬዚደንት ባራክ ኦባማ በተመረጡበት ጊዜ የካቢኔ ተሿሚዎቻቸው ብዙዎቹ እጅግ በጣም ለዘብተኛ ወይም ሊበራሎች መሆናቸውን እያወቅን ፈጥነን ሹመቱን አጽድቀንላቸዋል ሲሉ አስታውሰዋል። ይሁን እንጂ አንዳንዶቹ የሚስተር ትራምፕ ተሿሚዎች ስለ ራሳቸው የተሟላ መረጃ አልሰጡም ብለው ጥያቄ ያነሱት ዲሞክራቶቹ የምክር ቤት አባላት ብቻ አይደሉም። ነጻውና የፓርቲ ወገንተኛ ያልሆነው የዩናይትድ ስቴትስ የመንግስት የስነ ምግባር ጉዳዮች ቢሮ ኃላፊ ዋልተር ሻብ ባለፈው ሳምንት ለዲሞክራቲክ ፓርቲው መሪዎች በላኩት ደብዳቤ ምክር ቤቱ የሹመት አጽዳቂ ኮሚቴ ፊት ከሚቀርቡት የትረምፕ ተሿሚዎች ውስጥ አስፈላጊውን የስነ ምግባር ፍተሻ ሂደት ወይም የሀብት መረጃ ሰነድ ያላሟሉ አሉባቸው ብለዋል። የመንግስት ስነ ምግባር ቢሮ ከተመሰረተ 40 አመታት አስቆጥሯል ካሉ በኋላ በዚህ ጊዜ ውስጥ አንድ እጩ የስነ ምግባር ምርመራ ሳያጠናቅቅ ምክር ቤት የሹመት ማጽደቂያ ሸንጎ ሲቀመጥ ሰምቼ አላውቅም ሲሉም አክለዋል። የምክር ቤቱ እማኝ ሰሚ ሸንጎ መርሃ ግብር በሰራተኞቻችን ላይ ምርመራውን ያለ አግባብ እንዲያጣድፉ ተጽዕኖ በማሳደሩ የአንዳንዶቹ ተሿሚዎች የስነ ምግባር ችግሮች ሳይታወቁ ወይም ሳይፈቱ እየቀሩ ነው ሲሉ ኃላፊው አመልክተዋል።
በዩናይትድ ስቴትስና በሰሜን ኮሪያ መካከል በአህጉር ዘለል ተወንጫፊ ሚሳኤል ሙከራዎቿ ምክንያት እየተባባሰ የመጣው ውጥረት ከምስራቅ እስያ ጠንካራ ምላሽ እንዳልቀሰቀሰ ተገለጸ። ስማቸው ያልተጠቀሰ አንድ የሰሜን ኮሪያ የውጭ ጉዳይ ቃል አቀባይ አገራቸው በማንኛውም ጊዜና ከየትም ስፍራ አህጉር አቋራጭ ሚሳኤል ለሙከራ እንደምትተኩስ ትናንት መናገራቸውን የመንግስቱ የዜና አገልግሎት ዘግቧል። የዩናይትድ ስቴትስ የመከላከያ ሚኒስትር አሽ ካርተር ይህ ለዩናይትድ ስቴትስ ከባድ ስጋት የሚደቅን በመሆኑ ወደ እኛ ወይም ወደ አጋሮቻችን ግዛት ዘልቆ የሚገባ ሚሳኤል ላይ ወታደራዊ እርምጃ ወስደን ተኩሰን ልንጥለው እንችላለን ብለዋል። የደቡብ ኮሪያ የመከላከያ ሚኒስቴር ዛሬ በጉዳዩ ላይ በሰጠው አስተያየት የሰሜን ኮሪያ የሚሳኤል ሙከራ ወሬ የሚያሳዝንና የዓለም አቀፍ ማዕቀቦች መዘዝ እንዳለው ከመናገር ውጪ ወታደራዊ እርምጃ እንወስዳለን ከማለት ተቆጥቧል። ቻይናም ሆነች ጃፓን በዋሽንግተንና በፒዮንግያንግ መካከል እየተባባሰ ባለው ውጥረት ላይ የሰጡት ጠንካራ የሚባል ምላሽ የለም።
አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የቀድሞ የኢራን ፕሬዝደንትና የለውጥ መሪ የነበሩት አሊ አክበር ሐሺሚ ራፍሳንጃኒ አርፈዋል። የ82 ዓመቱ ራፍሳንጃኒ ትናንት እሁድ ከዋና ከተማዋ ከቴህራን በስተሰሜን በሚገኝ ሆስፒታል ያረፉት በልብ ሕመም ምክንያት መሆኑ ታውቋል። የኢራን መንግስት ቴሌቪዥን መደበኛ ፕሮግራሞችን አቋርጦ የቀድሞውን ፕሬዝደንት ዜና እረፍት ሲናገር ለእስልምና ሃይማኖትና ለአብዮቱ ሕይወታቸውን ሙሉ ያለ እረፍት ሲለፉ ኖረው ያለፉ ሲል ገልጿቸዋል። እንደ አውሮፓውያን አቆጣጠር ከ1989 እስከ 97 ዓመተ ምህረት ፕሬዚደንት የነበሩት ራፍሳንጃኒ የ1979ኙ የኢራን እስላማዊ አብዮት መሪ የአያቶላ ሩሆላ ሆሜኒ ዋና አማካሪ ተደርገው ይታዩ ነበር። በመጽሔት ክፍለ ጊዜ ዝርዝር ዘገባ ይቀርባል።
የዩናይትድ ስቴትስ የባህር ኃይል መርከብ በሆርሙዝ የባህር ሰርጥ አቅራቢያ በኢራን ጀልባዎች ላይ ትናንት 3 የማስጠንቀቂያ ተኩስ መተኮሳቸውን የዩናይትድ ስቴትስ የመከላከያ ሚኒስቴር ባለሥልጣናት ተናገሩ። የኢራን እስላማዊ አብዮታዊ ዘብ 4 ጀልባዎች ወደ ዩናይትድ ስቴትስ የባህር ኃይል መርከብ ዩኤስኤስ መሃን በከፍተኛ ፍጥነት እየቀዘፉ ሲቀርቡ አውዳሚው መርከብ ተኩስ መክፈቱን ሮይተርስ ዘግቧል። ይህ የሆነው በአማን ባህረ ሰላጤና በፋርስ ባህረ ሰላጤ መካከል ባለው ሆርሙዝ ሰርጥ ውስጥ ነው። ስማቸው ሳይገለጽ ለሮይተርስ ቃል የሰጡት የዩናይትድ ስቴትስ ባለሥልጣን እንዳሉት የኢራን ጀልባዎች በራዲዮ ለተላለፈላቸው ማስጠንቀቂያ መልስ አልሰጡም። 2 ሌሎች መርከቦችን በማጀብ ላይ የነበረው የባህር ኃይሉ አውዳሚ መርከብ ወደ ጀልባዎቹ ጢስ የተኮሰባቸው ሲሆን የባህር ኃይል ሄሊኮፕተር ደግሞ ከላይ ተንሳፋፊ የጢስ ደመና እንደለቀቀባቸው ተዘግቧል።
በመጨረሻም የኢትዮጵያ ጤፍ ቀድሞ በስፋት የሚታወቁትን ኪኖዋና ሌሎች ሰብሎችን እየተካ በመላ ዩናይትድ ስቴትስ በመስፋፋት ላይ ይገኛል። ጤፍ ግሉተን የሚባለው የፕሮቲን ዝርያ የሌለበት መሆኑ ይነገራል። በፕሮቲንም የዳበረ አዲስ ግኝት ነው እየተባለ ነው። ፌት ላፒደስ አጭር ዘገባ አሰናድታለች። ሰሎሞን ክፍሌ ያቀርባል።
አሜሪካውያን ብዙውን ጊዜ ከጤፍ ጋር የሚተዋወቁት በኢትዮጵያ ምግብ ቤቶች ውስጥ እንጀራ ለመብላት በሚሄዱበት ወቅት ነው። የታሸጉ ምግቦች የሚሸጡባቸውን መደብሮች ወይም ግሮሰሪዎች የሚያዘወትሩ አሜሪካውያን ግን የጤፍ ሰብልን የሚፈልጉት በውስጡ ካለው ለምግብነት ጠቃሚ ንጥር ጋር በተያያዘ ምክንያት ነው። ጤፍ ብዙ ፕሮቲን አለው፣ ቫይታሚን ሲ፣ ካልሲየምና ፋይበርም አሉት። በተለይ ግን ከግሉትን ፍሪ ማለትም ግሉትን የሚባል አልሚ ንጥረ ነገር የሌለው በመሆኑ ከስንዴ ሰብል የሚገኘውን ንጥረ ነገር በመተካት ረገድ እጅግ ተመራጭ ሆኗል። አንድሩ አበርዝ በተፈጥሮ ስለሚገኙ ምግቦችና ቫይታሚኖች ምርምር የሚያካሂደው የላሰንስ ድርጅት ኃላፊ ናቸው።
Well, the popularity has been increasing recently, mainly because it's gluten-free grain, and that's
ጤፍ ከቅርብ ጊዜ ወዲህ በብዛት መታወቅ የጀመረበት ምክንያት ከግሉተን ነጻ የሆነ ሰብል በመሆኑ ነው። ይሄ ደግሞ በአሁኑ ጊዜ በጣም ተፈላጊ ነገር ሆኗል። ጤፍን በአብዛኛው የምታገኘው በሙሉነቱ መልክ ወይም ተፈጭቶ በዱቄት መልክ ነው። ስለዚህ ሰዎች በአብዛኛው እያበሰሉ መመገብ ጀምረዋል ነው ያሉት አንድሩ አበርስ። በምግቦች ላይ ጥናት የሚያካሂዱት ኤሊሳ ጉድማን በበኩላቸው ለጤፍ ሰብል መወደድ ጥሩና በቂ ምክንያቶች አሉ ይላሉ።
I think that all of us are a little tired of quinoa.
እንደሚመስለኝ አሁን ሁላችንም በኪንዋ ትንሽ ተሰላችተናል። ኪንዋን በሁሉም ነገር ላይ እየጨመርን እንመገብ ስለነበር አሁን ለለውጥ የተዘጋጀን ይመስለኛል። ጤፍ ከግሉተን ነጻ የሆነ ሰብል ነው። ለረጅም ጊዜ አብሮን የቆየና ለሰውነት ብዙ ጥቅሞች ያሉት ሰብል ነው።
በገበያ ጥናት ዘገባ መሰረት የጤፍ ዋጋ በዩናይትድ ስቴትስ በ2014 ዓ.ም 58 በመቶ ጨምሯል። ብሔራዊ የምግብ ቤቶች ማህበርም በ2017 የጥንት ሰብሎች አመጋገብ እንደሚጨምርና የዚህ በጣም ደቂቅ ግን ጠንካራ የጤፍ ሰብል በአሜሪካ የምግብ አይነቶች ውስጥ መታከል ጥሩ ዜና ነው ብሎታል።
የዜናው ሰዓት አበቃ።
አድማጮች ከአሜሪካ ድምጽ ራዲዮ ጣቢያ ባጭር ሞገድ በ19 ሜትር ባንድ በ15630 በ15690 በ15700 እና በ15785 ኪሎ ሄርስ በ22 ሜትር ባንድ በ13615 በ13775 እና በ13860 ኪሎ ሄርስ በ25 ሜትር ባንድ በ11720 በ11835 በ12040 በ12110 እና በ12140 ኪሎ ሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የሰኞ ጥር 1 2009 ዓ.ም ምሽት ፕሮግራማችን ነው።
በምሽቱ ዘገባዎች አሉን። ከኢትዮጵያም ከዓለም ዙሪያም የተጠናቀሩ እንደዚሁም የስፖርት ዜና፣ አፍሪካ ነክ ርዕሶችና ጤናም ሰዓታቸውን ጠብቀው ይቀርባሉ። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል።
ኢትዮጵያ ውስጥ የተደነገገው የአስቸኳይ ጊዜ አዋጅ የሚነሳበትን ጊዜ በተመለከተ የተላለፈ ውሳኔና የተቆረጠ ቀን እንደሌለ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ አስታወቁ። አዋጁ ከመነሳቱ በፊት ያስገኛቸው ውጤቶች እንደሚገመገሙና የሕዝቡ አስተያየትም እንደሚደመጥ ጠቅላይ ሚኒስትሩ ገልጸዋል። ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ዛሬ ተቀማጭነታቸው አዲስ አበባ ለሆነ የውጭ ጋዜጠኞች የሰጡትን መግለጫ የተከታተለው እስክንድር ፍሬው ዘገባውን ይዟል።
የአስቸኳይ ጊዜ አዋጁ ከታወጀ በኋላ ተቀማጭነታቸው አዲስ አበባ ለሆነ የውጭ ሀገር ጋዜጠኞች የሰጡት የመጀመሪያ መግለጫ ነው የዛሬው የጠቅላይ ሚኒስትር ኃይለ ማርያም ደሳለኝ መግለጫ። በዚሁ አዋጅና በተያያዥ ጉዳዮች እንደዚሁም በሌሎች ርዕሶች ላይ ለተነሱ ጥያቄዎች ምላሽ ሰጥተዋል ጠቅላይ ሚኒስትሩ። አዋጁ የሚነሳበት ጊዜ ገና አለመወሰኑን ያብራሩትም በርዕሱ ላይ የተነሳ ጥያቄ ሲመልሱ ነው።
It should be seen in the perspective that we have to consolidate the gains we have made so far. As you know, the state of emergency, of course, as a matter of facilitating the whole process of renewal in the country, has brought about remarkable changes.
ያስቸኳይ ጊዜ አዋጁን መነሳት በተመለከተ መታየት ያለበት እስካሁን ያገኘናቸውን ውጤቶች ማጠናከር የሚገባን ከመሆኑ ጋር ነው። እንደምታውቁት ያስቸኳይ ጊዜ አዋጁ በአገሪቱ ለሚካሄደው የታደሰ ወንቅስቃሴ ሁኔታዎችን ከመማቻቸት አንጻር አስደናቂ ውጤት አመጣቷል። የህዝቡና የመንግስት የተለመደ እንቅስቃሴም ቀጥሏል። ስለዚህ ውጤቱ መጠናከር አለበት። ይህ መቀጠሉንም መገምገም አለብን። የህዝባችንን አስተያየትም ማጥናት አለብን። ያስቸኳይ ጊዜ አዋጁ መነሳቱን መደገፍ አለመደገፉን ህዝቡ እንዲነሳ ከጠየቀ መንግስት ያስቸኳይ ጊዜ አዋጁን ለማንሳት ዝግጁ ነው። የተገኘው ውጤት ቀጣይነት ከተገመገመ በኋላ ነው ያሉት። በኢትዮጵያ ተግባራዊ እየተደረገ ያለው ያስቸኳይ ጊዜ አዋጅ የቆይታ ጊዜ 6 ወር ነው። እስካሁን 3 ወር ያስቆጠረው አዋጅ ከታቀደው ጊዜ ቀደም ብሎ ሊነሳ እንደሚችል ግን ሲገለጽ ቆይቷል። በሌላ በኩል ማሳጠር ብቻ ሳይሆን ማስረዘም የሚቻልበትን ማግባብ በህገ መንግስቱ ተመልክቷል። በኢትዮጵያ ህገ መንግስት ምዕራፍ 11 አንቀጽ 93 ላይ እንደተመለከተው የህዝብ ተወካዮች ምክር ቤት ያስቸኳይ ጊዜ አዋጁን በየአራት ወሩ በተደጋጋሚ ሊያድስ ይችላል። አሁን ባለው ሁኔታ ግን ያዋጁ የቆይታ ጊዜ ስለማጠሩም ሆነ ስለመርዘሙ የተወሰነ ውሳኔ የለም። አዋጁ የሚያስገኘው ውጤት የሀገሪቱን ሰላምና መረጋጋት እስከመጨረሻው የሚያስቀጥል መሆን እንዳለበት ግን ጠቅላይ ሚኒስትሩ ጠቁመዋል። አዋጁ ከተነሳ በኋላ ያለመረጋጋቱ እንደገና ስለአለማገርሸቱም እርግጠኛ መሆናቸውን ተናግረዋል።
We believe that our people can take care of their peace and tranquility and I hope since it is a mass-based process there will not be any such kind of incidents very soon in this country.
ህዝቦቻችን ሰላምና ጸጥታቸውን እንደሚያስከብሩ እናምናለን። የተካሄደው ህብረተሰቡን ያሳተፈ ሂደት በመሆኑም እንደዚህ አይነት ሁኔታዎች በዚች አገር አይፈጠሩም። ስለዚህ የጸጥታ ሁኔታው ቀደም ሲል ወደ ነበረበት እንደማይመለስ እርግጠኛ ሆኖ ነገሩ ምንድነው? እስካሁን ያገኘናቸውን ውጤቶች ማጠናከር እንፈልጋለን። በዚች አገር ሰላምና ጸጥታን ለማስፈን ህዝቦቻችን ሁሉንም ኃላፊነት መውሰዳቸውን ማረጋገጥ እንፈልጋለን። በርግጠኛነት የምነግራችሁ ዝግጁ መሆናቸውን ነው። የህዝብ አስተያየትና የዳሰሳ ጥናቶች ግን መሰብሰብ አለብን። ያ መሆኑን እርግጠኛ ስንሆን ያስቸኳይ ጊዜ አዋጁን የማንሳቱ ተግባር ይከናወናል ነው ያሉት። ያስቸኳይ ጊዜ አዋጁን ተከትሎ የታሰሩ ሰዎች ጉዳይም በጋዜጣዊ መግለጫው ከተነሱት ውስጥ ነው። የኦሮሞ ፌዴራሊስት ኮንግረስ ሊቀመንበርና የመድረክ ምክትል ሊቀመንበር ዶክተር መረራ ጉዲና ለምን እንደታሰሩ ጠቅላይ ሚኒስትሩ ያብራሩት ተያያዥ ጥያቄዎችን መነሻ አድርገው ነው።
By the way, if I give you some hint about why Dr. Merara is arrested this time, it's simply because he conspired with those armed struggling groups.
በረግራችን ላይ ዶክተር መረራ ጉዲና ለምን እንደታሰሩ የተወሰነ ፍንጭ ልስጥህ። መንግስትን ህገ መንግስታዊ ባልሆነ መንገድ ለመለወጥ ከሚሰሩ የታጠቁ ኃይሎች ጋር በማሴራቸው ነው። ይህ በምንም መንገድ አይፈቀድም። ይህ ግልጽ መሆን አለበት ነው ያሉት። ታዋቂ የፖለቲካ መሪም ቢሆን ከሀገሪቱ ህግ በላይ አይደለም ብለዋል ጠቅላይ ሚኒስትሩ። ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በዛሬው ጋዜጣዊ መግለጫ ለሌሎች ልዩ ልዩ ጥያቄዎች ምላሽ ሰጥተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
በሌላ በኩል ደግሞ ገዢው ፓርቲ በአገር አቀፍ ደረጃ ከተመዘገቡ የተለያዩ ተቃዋሚ ፓርቲዎች ጋር በበርካታ ጉዳዮች ዙሪያ ለመከራከር እቅድ እንዳለውም ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ገልጸዋል። ዘገባው እየተዘጋጀ ነው፣ እንደተጠናቀቀ እናቀርብላችኋለን። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የተከበራችሁ አድማጮች፣ የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል።
በለውጥ አራማጅነታቸው ይታወቁ የነበሩት የቀድሞ የኢራን ፕሬዚደንት አሊ አክባር ሐሺሚ ራፍሳንጃኒ በ82 ዓመት ዕድሜያቸው ትናንት እሁድ አርፈዋል። ራፍሳንጃኒ በልብ ሕመም ይሰቃዩ እንደነበረ የኢራን መንግስታዊ ቴሌቪዥን ዘግቧል። አዲሱ አበበ ዘገባውን ይዟል።
መደበኛ ፕሮግራሞችን አቋርጦ የፕሬዝዳንቱን ህልፈተ ሕይወት ይፋ ያደረገው መንግስታዊ ቴሌቪዥን ራፍሳንጃኒን በእስልምናና በአብዮታዊ ጎዳና እረፍት የለሽ ሕይወት ያሳለፉ ሲል ገልጿቸዋል። የቀድሞው ኢማም የአያቶላህ ሆሚኒ ወዳጅ የሆኑት የአብዮቱም የበላይ መሪ ለእስልምናና ለእስላማዊ አብዮት ያለመታከት የደከሙት የተከበሩ አያቶላህ ሐሺሚ ራፍሳንጃኒ እነሆ የላይኛውን ዘላለማዊ መንግሥት ወርሰዋል ስትል ነበር ጋዜጠኛዋ ይፋ ያደረገችው። ለልብ ሕመም ሕክምና ወደ አንድ የቴህራን ሆስፒታል የተወሰዱት አያቶላህ ሐሺሚ ራፍሳንጃኒ ዶክተሮች ሕይወታቸውን ለማትረፍ ብዙ ቢደክሙም ባለመሳካቱ ከዚህ ዓለም በሞት መለየታቸውን ነው ቴሌቪዥኑ ጨምሮ ያረዳው። እንደ አውሮፓ አቆጣጠር ከ1989 እስከ 1997 ዓ ም ኢራንን በፕሬዚዳንትነት የመሩት ራፍሳንጃኒ የ1979ን እስላማዊ አብዮት ያካሄዱት የአያቶላህ ሩሆልኒ ሆሜኒ ከፍተኛ አማካሪና ወዳጅም ነበሩ። የራፍሳንጃኒ የፕሬዝዳንትነት ዘመን ኢራን ከ1980 እስከ 1988 ድረስ ከኢራቅ ጋር በነበራት ጦርነት የዳሸቀ ኢኮኖሚዋን በመገንባት ይታወቅና ይታወስም ነበር። በተለይም መገናኛ ብዙሃኑ ያለ ቅጥ በታፈኑበት ወቅት ጥንቃቄ የተሞላበት ለውጥ ለማምጣት ያደረጉት ጥረት ራፍሳንጃኒን ለውጥ አራማጅ መሪ አሰኝቷቸው እንደነበርም ዛሬ ይነገራል። እንደ አውሮፓ አቆጣጠር በ2002 ዓመተ ምህረት ግን የራፍሳንጃኒ የለውጥ አካሄድ ይልቁንም የምዕራባውያኑን አካሄድ የተከተለ ነው በሚሉ ወጋ አጥባቂዎች ዘንድ አዎንታዊ አመለካከት አላገኘም። በዚህም ምክንያት በዚያው ዓመት ከፕሬዝዳንታዊ ምርጫው አስቀድሞ በነበረ የምክር ቤት ውድድር ሳይቀናቸው እንዲያውም እንደገና እንደ አውሮፓ ቆጣጠር በ2005 ዓመተ ምህረት በተካሄደው ፕሬዝዳንታዊ ምርጫ በማህሙድ አህማዲ ነጃድ ሊሸነፉ ችለዋል። ከአራት ዓመታት በኋላ የፕሬዝዳንታዊ ምርጫ ውጤትን ከሚቃወሙ ሰላማዊ ሰልፈኞች ጋር ተቀላቅለው የሐሳብ ነጻነት እንዲፈቀድ የሚጠይቅ ንግግር አድርገው ነበር። ይህም ራፍሳንጃኒን ከአንዳንድ የፖለቲካ መሪዎችና ወታደራዊ አዛዦች ጋር ሊለያያቸው እንደበቃ ተንታኞች ይናገራሉ። ያለፈውን የለውጥ አራማጅነት ጥረቶቻቸውን ከግምት በማስገባት እንደ አውሮፓ ቆጣጠር በ2013 ዓመተ ምህረት በነበረው ፕሬዝዳንታዊ ምርጫ ለመወዳደር ያደረጉት ሙከራ ሳይሳካ ቀርቷል። ይሁን እንጂ የእርሳቸው የፖለቲካ ደቀ መዝሙር ተብለው የሚታዩት ሐሳን ሩሃኒ የያኔውን ፕሬዝዳንታዊ ምርጫ አሸነፉ። በዚህን ጊዜ ራፍሳንጃኒ በኒኩለር ጦር መሳሪያ ውይይት ከዩናይትድ ስቴትስ ጋር ያለውን እቅድ እንዲመሩ ተመድበዋል። ዛሬ ሰኞ ሩሃኒ ሲናገሩ ራፍሳንጃኒ ለኢራን ከፍተኛ ራዕይ እንደነበራቸውና እስከ ዕለተ ሞታቸውም ለሕዝቡ ቀናውን ሁሉ ያመላከቱ መሆናቸውን በመግለጥ አወድሰዋቸዋል። የራፍሳንጃኒ የቀብር ሥነ ሥርዓት መንግሥታዊ በሆነ ክብር ነገ ማክሰኞ እንደሚፈጸም ፋርስ የዜና አውታር ዘግቧል። አስከሬናቸው ወደ ቀብር በሚጓዝበት ጊዜ ትምህርት ቤቶች፣ ሱቆችና የመንግሥት መሥሪያ ቤቶች በሙሉ ዝግ እንደሚሆኑም ታውቋል።
ወደ ተከታዩ የመጽሔት ርዕስ እናልፋለን። የእንግሊዝ መንግሥት ላለፉት 3 ዓመታት በሴቶች አቅም ግንባታና ብቃት ላይ ሲሰራ የቆየው የእኛ መርሃ ግብርን አቋረጠ። እንግሊዝ ለፕሮጀክቱ የመደበችው የ5.4 ሚሊዮን ፓውንድ ወይም በዛሬ ምንዛሪ ወደ 150 ሚሊዮን የኢትዮጵያ ብር የሚጠጋ ገንዘብ ነበር። ፕሮጀክቱን በኢትዮጵያ ውስጥ በማስፈጸም ላይ የሚገኙት ኢመርጅና ማንጎ የሚባሉ ድርጅቶች ሲሆኑ የኢመርጅና የእኛ ፕሮጀክት ማኔጂንግ ዳይሬክተር ወይዘሮ ሰሎሜ ታደሰ ገንዘቡ የተቋረጠው በእንግሊዝ ሀገር የፖለቲካ አዝማሚያ እንጂ በገንዘብ ብክነት አይደለም ብለዋል። ገንዘቡ ቢቋረጥም ፕሮጀክቱ ግን አይቋረጥም ሲሉ አክለዋል። ወይዘሮ ሰሎሜ የእንግሊዝ መንግሥት ባወጣው መግለጫ ከገርል ኤፌክት ጋር የነበረንን ትብብር ለማቆም የወሰን ነው መርሃ ግብሩን ከገመገምን በኋላ ነው። የብሪታንያን እርዳታ በሌሎች ውጤታማ መንገዶች መጠቀም እንደሚቻል ተረድተናል ብሏል። ጽዮን ግርማ ተጨማሪ አላት።
አቤት አቤት በሉን አቤት ስቡን አቤት
አምስት አባላት ያሉት የሙዚቃ ቡድንን ይዞ በድራማ በሙዚቃና በሬዲዮ ፕሮግራም ውይይት በሴቶች አቅም ግንባታና ብቃት ላይ ሲሰራ የነበረው የኛ ፕሮጀክት ከብሪታንያ መንግስት ሲሰጠው የነበረው የገንዘብ ድጋፍ ተቋርጦበታል። የብሪታንያ መንግስት ዲፓርትመንት ፎር ኢንተርናሽናል ዲቨሎፕመንት ዲኤፍአይዲ ገርል ኢፌክት ለተባለው ድርጅት እንደ አውሮፓውያን አቆጣጠር ከ2015 እስከ 2018 ሊሰጠው በእቅድ ይዞት የነበረውን 11.8 ሚሊዮን ፓውንድ የገንዘብ ድጋፍ ማቋረጡን አስታውቋል። የዚህ የገንዘብ ድጋፍ መቋረጥ ከገርል ኢፌክት ላይ ገንዘቡን ተቀብሎ ፕሮጀክት የሚያስፈጽመው የእኛ ፕሮጀክትም የገንዘብ ድጋፉን አጥቷል። የእኛ ከዚህ ገንዘብ ላይ 5.4 ሚሊዮን ፓውንድ የተመደበለት ሲሆን ይህ የኮንትራት ውል ታድሶ ገንዘቡን መቀበል ጀምሮ ነበር። ለንደን የሚገኘው የዲኤፍአይዲ አጠቃላይ የሚዲያ ግንኙነት ገንዘቡ ለምን እንደተቋረጠ መረጃ እንዲሰጡን ጠይቄያቸው ነበር። ከሰዓት ጥበት አንጻር ለቃለ ምልልስ ሰው ሊያዘጋጁልን እንዳልቻሉ ገልጸው በጽሑፍ ተከታዩ ምላሽ ሰጥተውናል።
ከገርል ኢፌክት ጋር የነበረንን ትብብር ለማቆም የወሰኑ መርሃ ግብሩን ከገመገምን በኋላ ነው። በዓለም ዙሪያ የሴቶችንና የልጃገረዶችን አቅም ለመገንባት እንዲሁም ለማብቃት የምንሰራው ሥራ አሁንም ቢሆን አብይ ትኩረታችን ይሆናል። ሆኖም የብሪታንያን እርዳታ በሌሎች ውጤታማ መንገዶች መጠቀም እንደሚቻል ተረድተናል። በዚህም የተሻሉ ውጤቶችና ለውጦችን የሚያስመዘግቡ የግብር ከፋዩን ገንዘብ በዓለም ድሃ በሚባሉ አገሮች በብቃት ለመጠቀም የሚያስችሉ መንገዶችን አሁንም እናፈላልጋለን።
የኢመርጅና የየኛ ፕሮጀክት ማኔጂንግ ዳይሬክተር ወይዘሮ ሶሎሜ ታደሰን ስለ ጉዳዩ አነጋግሬያቸው ነበር።
በአብዛኛው አሁን በየኛ ላይ የእንግሊዝ መንግስት የወሰደው እርምጃ መነሻው የኛ አይደለም። መነሻው በእንግሊዝ ሀገር ውስጥ ያለው የፖለቲካ ሁኔታ ነው። የቀኝ አዝማሚያ ያለው ፓርቲ ነው አሁን ያለው እንግሊዝ ሀገር ውስጥ። ከሱም ተቀጥሎ ነው እንግሊዝ ከዩሮፒያን ዩኒየን የወጣችው። አሁን ትልቁ ያለው በሀገራቸው ያለው ዘመቻ ጸረ እርዳታና ጸረ ማይግሬሽን ነው በአጠቃላይ ማለት ነው። ስለዚህ በአጠቃላይ እርዳታ የሚለው ነገር ጥያቄ ውስጥ የገባበትና የቀኝ አዝማሚያ ያለው ፖለቲካ መምታት የጀመረበት ወቅት ላይ ያለ ነው አሁን ማለት ነው። ስለዚህ አሁን እነሱ ምንድን ነው የሚሉት? ማንኛውም እርዳታ የምንሰጠው እርዳታ ለሚሞት ሰው ዳቦ የመሳሰሉ ካልሆነ በስተቀር እንደ የኛ አይነት በጠቅላላው በረጅም ጊዜ አስተሳሰብ ለውጥ ለማምጣት የሚሰሩ ፕሮጀክቶችን መደገፉን ነው እንደ ምክንያት የሚያዩ ያለው የእንግሊዝ መንግስት። በተለይ ደግሞ የእኛ ታርጌት የሆነበት ምክንያት ራሱ ሀሳቡም ራሱ ስራዬም ተብሎ ይሁን ካለማወቅ መረዳት ካለመፈለግ ነው። ምክንያቱም ብዙ እንዳየሹ ከሆነ የኢትዮጵያ ስፓይስ ገርልስ ለመፍጠር ነው ወይ ገንዘባችን የሚሄደው ነው የሚሉት። እንደዚህ ነው የሚለው የዜናው አርዕስት በሙሉ የእንግሊዞቹ። የእኛ ግን ስፓይስ ገርልስን የመፍጠር ታሪክ አይደለም። ኢትዮጵያ ውስጥ ካቲንግ ኤጅ ነው። በአሰራሩ ለየት ያለ ነው። ሌሎች የእርዳታ ስራዎች ከሚሰሩት የተለየ ነው። ሙዚቃ አለው፣ ድራማ አለው፣ ቶክሾ አለው። የሚጠቀመው ሚዲያ ፕላትፎርምን ነው ለውጥ ለማምጣት። ይሄንን ነው እንደ ብክነት ያዩት እንጂ አክቹሊ ለፕሮጀክቱ የመጣው ስራ ባክኗል አይደለም።
ዴይሊ ሜል፣ ዘ ሰን፣ የተለያዩ ሚዲያዎች እንደዘገቡት ገንዘቡ በስቷል የሚል ዘገባ ነው ያወጡት። ሌሎችም ከውጭ ሆነው የሚያዩ ሰዎች እንደው 11.8 ሚሊዮን ብር ብዙ ነው የሚሉ አሉ።
አይ አንደኛ ነገር ሲሆን 11.8 ሚሊዮን ብሩ ለየኛ አይደለም፣ ገርል ኤፌክት ለሚባለው የሚሰጡት ነው 11.8 ሚሊዮን። ከዛው ገንዘብ ላይ ነው ሩዋንዳም ፕሮጀክት አለ፣ ኒኛሚንጋ ይባላል። ሌላ ደግሞ ሪሰርች ነው። ሌላ ደግሞ ራሳቸው ዲሲድ ወስነው ላስቀመጡት ነገር የሚወጣ ገንዘብ ነው። መጀመሪያውንም እኮ በፈቃዳቸው ነው አይደል? ዴፋይዲ ጥናት አድርገናል፣ እንደዚህ አይነት ፕሮጀክት መደገፍ እንፈልጋለን ብለው አሎኬት ያደረጉት ገንዘብ ነው።
የኛ በጀት ምን ያህል ነው? በስንት አመት ነው ፕሮጀክቱ? ምን ያህልስ ነው ፕሮጀክቱ ገንዘብ?
ይኸውልሽ የኛ ባጀት ማለት አሁን ትልቁም ኮንፊውዥን ያለው የሚመስለኝ የኛ ባጀት ሲል ሰው ድራማውን ቶክሾውንና ሙዚቃውን ብቻ ነው የሚያስበው። ግን ኦን ደ ግራውንድ መሬት ላይ በተለይ በአማራ ክልል የሚሰሩ ብዙ ስራዎች አሉ። ለምሳሌ ከትምህርት በሬዲዮ ጋር ትምህርት ቢሮ አማራ ክልል ጋር ሆነን ከ3000 ትምህርት ቤቶች ውስጥ የኛ ይደመጣል በሚኒ ሚዲያ ማለት። ከአማራ ሴቶች ማህበር ጋር ሆነን የሴቶች አድማጭ ግሩፖች ይካሄዳሉ። እንደዚሁም ደግሞ በአጠቃላይ ኦን ደ ግራውንድ የካምፔን ስራዎች ይሰራሉ፣ ሊስኒንግ ግሩፕስ የሚባሉት ማለት ነው። ይህን ሁሉ ነው የሚያጠቃልለው የኛ ባጀት። ከዚሁ ተመደበ ለኛ ከተባለ 5.4 ሚሊዮን ብር ላይ ነው ሪሰርቹም ኮክሪኤሽን የሚባለውም ሰርቬውም ከክልሉ መንግስታት ጋር ተባብረን የምንሰራቸውም ስራዎች እንዲሁም ድራማው ቶክሾውና ሙዚቃው የሚሰራው
5.4
ትልቁ ኮስት ደግሞ ምን መሰለሽ? ኤር ታይም ነው። አሁን እኛ በ9 ሬዲዮ ስቴሽኖች ላይ አለን እና 9ኙም ሬዲዮ ስቴሽኖች ኤር ታይም ተከፍሏቸው ነው የሚሰሩት። ትልቁ ኮስት ድራይቨሩ የዚህ ፕሮጀክት ብታየው የአየር ሰዓት የምንገዛው ነው።
5.4 ሚሊዮኑ ለምን ያህል ጊዜ ነው?
ለ3 አመት።
ያ ማለት
ሆ ነበረ እኮ ግን ካንስል ተደረገ።
ያ ማለት አሁን ይሄ ፕሮጀክት ይቆማል ማለት ነው?
አይቆምም ሲሆን ይሄ ፕሮጀክት ይቀጥላል። እኔ እንዴት ብዬ መሰለሽ ማስበው፣
እንዴት ነው የሚቀጥለው?
ይሄንን አይነት እርዳታ አሰጣጥ የሚደግፉ ለሰዎች ዳቦ ከመስጠት ባለፈ ሰዎችን የራሳቸውን ዳቦ እንዲጋግሩ የሚያስችል ፕሮጀክቶችን መደገፍ የሚፈልጉ ብዙ ፓርትነሮች አሉ፣ ዓለም አቀፍም የሀገር ውስጥም። ምኞቴ ኢትዮጵያዊ የሆኑ ድርጅቶች ቢወስዱት ነው። በሀገራችን ውስጥ እንደዚህ አይነት ሪስፖንሲቢሊቲ ኃላፊነት የኮሜርሻል ኃላፊነት ቢጀመር ማለት ነው እንደ ኢትዮጵያ አየር መንገድ የመሰሉ ሌሎችም በሀገራችን የገቡ ኮርፖሬሽኖች እንዲወስዱት ነው። እና እንደውም በር ይሄ ፈተና መምጣቱ ጥሩ ነው፣ የተለያየ አቅጣጫዎችን እንድንሞክር የሚያደርግ ነው። ኢንተርናሽናል ፓርትነርስ ይኖራሉ፣ ሎካልም እንደዚሁ ፓርትነርስ ይኖራሉ። የኛ ይቀጥላል፣ እንደውም በበለጠ መልኩ ይቀጥላል።
ወይዘሮ ሶሎሜ አያይዘው የእንግሊዝ መንግስት በገለልተኛ አካል የፕሮጀክቱን ውጤት አስጠንቶ ፕሮጀክቱ ያገኘው የምዘና ውጤት ኤ እንደነበር ገልጸዋል። ድርጅቶቹ ይህን ፕሮጀክት በጨረታ አሸንፈው እንደያዙት የገለጹት ወይዘሮ ሰሎሜ የእንግሊዝ መንግስት የገንዘብ እርዳታውን ያቋርጠው እንጂ የእኛ ፕሮጀክት ግን አይቋርጥም ብለዋል።
አሁን ከምሽቱ 3 ሰዓት ተኩል ሆኗል አዲስ አበባ ላይ። በዋሽንግተን ዲሲ እና አካባቢዋ ደግሞ ሰኞ ጥር 1 2009 ዓ ም ከቀኑ 7 ሰዓት ተኩል ነው። በ19 በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን ስርጭት ነው እያደመጣችሁ ያላችሁት። አሁን ከአስተያየቶቻችሁ ጥቂቱን እናስደምጣችሁ።
ጤና ይስጥልኝ። እንደምን ናችሁ? ደህና ናችሁ? የዘወትር አድማጫችሁ ሁሉ ጊዜ እናንተ ፕሮግራም የምከታተለው ያው ኃይለ ማርያም ኪሮስ እባላለሁ። አሁን አስተያየት ለመስጠት የፈለኩት ስለ ህዳሴ በሚለው ደጋግማችሁ ህዳሴ ተሐድሶ የሚል ቋንቋ ነው። በእርግጥ በሀገራችንም ውስጥ በአሜሪካ አፕግሬድ አድርገው ይባላል፣ ሪፍሬሽ አድርገው ይባላል፣ ሴሚናር አለ ይባላል፣ ኮንቨንሽን አለ ይባላል። ይህ ነገር የተለያዩ የስራ አመራሮች የስራ ሁኔታዎች ለውጦች ሲኖሩ ሰዎች አዲስ ግንዛቤ እንዲያገኙ ማድረጊያ ማለት ነው። ህዳሴ ማለት ደግሞ መታደስ ማለት ሪፍሬሽ እንደማለት ነው። እንግዲህ አስተሳሰብህን አመለካከትህን በየጊዜው አፕግሬድ አድርገህ ካለው ከጊዜ ሁኔታ ጋር አብሮ መሄድ ማለት ነው እና ይህን ይመስለኛል። ተንኪዩ ስላዳመጣችሁ አመሰግናለሁ።
ከነስሊን ቪዎች እኔ ይህን መልእክት ማስተላልፈው ለዶክተር ጸጋዬ አራርሳ ነው። እኚህ ሰው በተደጋጋሚ እናንተ ስታቀርቧቸው ሰምቼ ኢንተርቪያቸውንም ብዙ ጊዜ ሰምተናል። እኚህ ሰው በዚህ ሳምንትና በዚህ ወራት ውስጥ ያቀረቡት በጣም የሚጋጩ ነገሮች በጣም እየተነጋገሩ ህዝቡን ሁሉ እየረበሹ ያሉ ሰው ናቸው። ዶክተር ጸጋዬ አራርሳ እባክዎ ከሚናገሩት ፍቅርን ከሚያጠፋ መጠፋፋትን ከሚያመጣ ንግግሮ ታቀቡ። ብዙ ጊዜ የሚናገሩት ንግግር አንድን ህብረተሰብ ሌላው ህብረተሰብ እንዲያጠፋ፣ የእርስ በርስ ጦርነት እንዲቀሰቀስ ነው። እርስዎ አውስትራሊያ ሀገር ቁጭ ብለው እንዲህ የሚናገሩት ቀጥያታ ነገር በጣም ያሳዝናል። ቻው፣ ቴንክ ዩ።
ስለ አስተያየቶቻችሁ እናመሰግናለን። ክቡራትና ክቡራን አድማጮች የስልክ መስመራችን 2022059942 የውስጥ መስመር 14 አስተያየቶቻችሁን ለማስተናገድ ምንጊዜም ክፍት ነው። አስተያየቶቻችሁን በድምፅ በተቀረጸው መመሪያ መሠረት አኑሩ። በኢሜይል ደግሞ horn@voanews.com ብላችሁ አስተያየቶቻችሁን ልትልኩልን ትችላላችሁ። ቴክኒሽያኑ ጆ ጊል፣ እንደዚሁም አቀናባሪዋ ብርሃን ኃይሉ፣ አስተናጋጆቻችሁም ሰሎሞን አባትና
ቆንጂት ታየንን። በመግቢያው ላይ በምሽቱ አብይ ርዕስነት የያዝነው ዘገባ አንደኛው ደርሶናል። ገዢው ፓርቲ በአገር አቀፍ ደረጃ ከተመዘገቡ የተለያዩ ተቃዋሚ ፓርቲዎች ጋር በበርካታ ጉዳዮች ዙሪያ ለመከራከር እቅድ እንዳለው ጠቅላይ ሚኒስትር ኃይለማርያም ደሳለኝ ተናግረዋል። ጠቅላይ ሚኒስትሩ ይህን የተናገሩት ዛሬ አዲስ አበባ ተቀማጭ ለሆኑ የውጭ ጋዜጠኞች በሰጡት መግለጫ ነው። መለስካቸው አምሃ ተከታትሏል።
ዛሬ አመሻሹ ላይ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ለውጭ አገር መገናኛ ብዙሃን ለሚሰሩ ጋዜጠኞች ቃለ ምልልስ ሰጥተዋል። ለጠቅላይ ሚኒስትሩ ከቀረቡት ጥያቄዎች አብዛኛዎቹ የወቅቱን የሀገሪቱን ፖለቲካዊ ችግሮች የሚመለከቱ ነበሩ። ከአሜሪካ ድምፅ ጋዜጠኞች ከቀረቡት ጥያቄዎች አንዱ በቅርቡ የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ የወቅቱ ሊቀመንበር ፕሮፌሰር በየነ ጴጥሮስ ከቪኦኤ ጋር ባደረጉት ቃለ ምልልስ ጠቅላይ ሚኒስትሩ በግል ጠርተዋቸው እንዳናገሯቸው አስታውሶ ለሊቀመንበሩ የነገሯቸው የውይይት እቅድ አሁንም እንዳለ ይሆን የሚል ነበር።
First of all, yes, we have discussed with the opposition party chairperson, Professor Bayene.
በመጀመሪያ ከተቃዋሚው ከመድረክ መሪ ከፕሮፌሰር በየነ ጴጥሮስ ጋር መወያየታችን እውነት ነው። ውይይታችን በመጪው ጊዜ በምንነጋገርባቸው በርካታ የፖለቲካ ጉዳዮች ላይ ያተኮረ ነበረ። ገዢው ፓርቲና መንግስት በጠቅላይ ሚኒስትር ጽህፈት ቤት ውስጥ የዴሞክራሲና የመልካም አስተዳደር አሃድ አቋቁሞ ይህንን ሂደት የሚመሩ ከፍተኛ ኃላፊዎችን መድቧል። እነሱም በመንግስት ወገን ያለውን እቅድ አውጥተዋል። በምክትል ጠቅላይ ሚኒስትሩ የሚመራው የገዢው ፓርቲ ብሔራዊ ኮሚቴም የእኛን የውይይት አጀንዳ ይቀርጻል። እናም ይህ እቅድ እንደተጠናቀቀ ከተቃዋሚ ፓርቲዎች ጋር ወደምናደርገው ውይይት ፈጥነን እንገባለን።
ለምን ረጅም ጊዜ እንደወሰደም ጥያቄ ቀርቦላቸው ነበር። ጊዜ የወሰደው እቅድ የማውጣቱና የዝግጅቱ ሂደት ነው ያሉት ጠቅላይ ሚኒስትር ኃይለ ማርያም ይህ የተገባ ቃል አዲስ አይደለም ይላሉ።
But of course there should be planning, there should be a process that until we launch this discussion.
በርግጥ ይህን ውይይት እስከምንጀምር ድረስ እቅድ መኖር አለበት፣ ሂደትም ይኖራል። ለርሳቸውም ለውይይቱ እንዲዘጋጁ ነግሬያቸዋለሁ። ለዚህ ነው ጠርቼ ይህን ሂደት እንዴት እንጀምረው በሚለው ላይ ያነጋገርኳቸው። እናም እነሱም እንደሚካሄድ ለሚጠበቀው ውይይትና ክርክር እየተዘጋጁ እንደሆነ አምናለሁ። ለማንኛውም ግን ይህ ጉዳይ አዲስ የተገባ ቃል አይደለም። ፕሬዚደንቱ በዚህ ዓመት መጀመሪያ ላይ ለፓርላማው ባደረጉት የፖሊሲ ንግግር ላይ እንዲህ አይነት ግንኙነቶች እንደሚከተሉ ገልጸው ነበር። በእቅዳችን መሰረት እየተጓዝን መሰለኝ፣ እናም አልዘገየንም።
ገዢው ፓርቲና ተቃዋሚ ፓርቲዎች የሚወያዩባቸውና የሚከራከሩባቸው ጉዳዮች ወይንም የአጀንዳ ነጥቦች ምን ምን እንደሆኑ ለመናገር እንደማይችሉም ጠቅላይ ሚኒስትሩ ያስረዳሉ። ምክንያቱም እነዚህ የአጀንዳ ነጥቦች በተለያዩ ፓርቲዎች የሚነደፉ በመሆናቸው ነው ይላሉ። ይሁንና በእኛ በኩል በዝርዝር ተወያይተን የወሰንባቸው ርዕሶች ባይኖሩም ለውይይት መቅረብ እንዳለባቸው የሚሰሙን አሉ ብለዋል።
But we feel that there are some issues that has to be on the table for electoral system.
የምርጫ ህጉን የሚያሻሽሉ ረቂቆች እንደሚያስፈልጉ ይስማናል። ማሻሻያው ምን አይነት አቅጣጫን እንደሚከተል ወይም ምን አይነት ቅርጽ እንደሚይዝ ቀድመን መናገር አንችልም። ከገዢው ፓርቲና ከመንግስት በኩል ግን የምርጫ ህጉን የሚያሻሽሉ አንቀጾች ይቀርባሉ። እንደ ዩናይትድ ስቴትስ ያሉ ሀገሮች የምርጫ ህጋቸውን ለማሻሻል ብዙ እንደተቸገሩ አውቃለሁ። ይህንን ገና አልጀመሩምና አስፈላጊ ከሆነም ዩናይትድ ስቴትስ የምርጫ ስርዓቷን አላሻሻለችም ብለን መንቀፍ ይቻላል። እንደሰማሁት ከሆነ እንደ ቪኦኤ ይህንን መጠየቅ ትችላለህ። ይሁንና ኢትዮጵያ የምርጫ ስርዓቱ የመለወጫ ዘዴ መበጀት እንዳለበት አምና እየሰራች ነው። ይህ በእድገት ሂደታችን አስፈላጊ ሆኖ የተገኘ ነው። ሁለተኛው ነጥብ በመርሃ ግብር የሚመራ የፖለቲካ ክርክር ማድረግ ነው። በገዢው ፓርቲና በተቃዋሚዎች መካከል በቴሌቪዥን የሚካሄድ ውይይትና ክርክር ያስፈልጋል። ይህን የምናደርገው ህዝብ ይህን ስለጠየቀና ህዝቡም የትኛው የፖሊሲ አቅጣጫ እንደሚጠቅመውና እንደሚስማማው ለመምረጥ ሙሉ መብት ስላለው ነው።
ይሁንና ይላሉ ጠቅላይ ሚኒስትር ኃይለ ማርያም፣ ይሁንና በዚህ ሀገር የሚገኝ ማንኛውም የፖለቲካ ፓርቲ በዚህ መድረክ መሳተፍ እንዳለበት አምናለሁ። አንዳንድ ተቃዋሚ ፓርቲዎች እንዲህ የተባለው ወይንም እንዲያ የተባለው ተቃዋሚ ፓርቲ በዚህ ውይይት የሚሳተፍ ከሆነ የዚህ ውይይት አካል አልሆንም ይላሉ። ይህ ዴሞክራሲያዊ እንዳልሆነ ይሰማናል። ስለሆነም ሁሉም የፖለቲካ ፓርቲ የዚህ ሂደት አካል የመሆን መብት አለው። ስለሆነም ማንም ወደ ጎን መገፋት የለበትም። 20 በሀገር አቀፍ ደረጃ የተመዘገቡ የፖለቲካ ፓርቲዎች እንዳሉ እናውቃለን። ከሁሉም ጋር መነጋገር መወያየት አለብን ብለዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ለዘገባዎቹ መለስካቸውና እስክንድርን እናመሰግናለን። አሁን ለአራት ሰዓት 20 ጉዳይ ሊሆን ጥቂት ደቂቃዎች ይቀራሉ። በሁለተኛው የዝግጅታችን አጋማሽ ወደ ተያያዙት ዘገባዎች እናልፋለን። ከአሜሪካ ድምፅ ራዲዮ ጣቢያ በ19 በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ መደበኛ ስርጭታችን ነው። ተከታዩ የስፖርት ዜና ነው። አዘጋጅና አቅራቢ ሰሎሞን ክፍሌ።
እንደምን አመሽታችሁልኛል የተከበራችሁ አድማጮቼ። በአርቡ የኢጣሊያ አገር አቋራጭ ሩጫ ውድድር ሙክታር ኢድሪስና ኢማነ መርጋ የወንዶቹን፣ በኬንያዊቷ ሄለን ኦቢሪ የተመራው ቡድን ደግሞ የሴቶቹን ድል ተቀዳጅተዋል። በማራቶን ታሪክ ሁለተኛውን የዓለም ፈጣን ጊዜ ያስመዘገበው ቀነኒሳ በቀለ ከአስር ቀናት በኋላ በዱባይ ለሚካሄደው ውድድር ተዘጋጅቷል። በእግር ኳስ ጋቦን የምታስተናግደውን የአፍሪካ ዋንጫ ዝግጅት እንዲሁም የኢትዮጵያን ፕሪምየር ሊግ ውድድሮችና ውጤቶቻቸውን እናያለን። አብራችሁን ቆዩ። ኬንያዊቷ ሄለን ኦቢሪና ኢትዮጵያዊው ሙክታር ኢድሪስ ድል የተጎናጸፉበትን 60ኛውን በሳን ጆርጂዮ የተካሄደውን የአርቡን ዓለም አቀፍ አገር አቋራጭ ውድድር ዜና አላስቀድም። በኦሎምፒክ 5000 የብር ሜዳሊያ ተሸላሚዋ ኦቢሪ በኦሎምፒክ 1500 ሻምፒዮኗን ፌዝ ኪፒየጎን በአራት ሴኮንድ ቀድማ የገባችው የኮርሱንም ሬኮርድ ሰብራ ነው። ሙክታር ኢድሪስ ደግሞ ከአራት ዓመታት በፊት ያገኘውን ድል ሲደግም ሌላውን ኢትዮጵያዊ አትሌት ኢማነ መርጋን በአንዲት ሴኮንድ ቀድሞ ነው። 28 ደቂቃ ከ54 ሴኮንድ ተመዝግቦለታል የገባበት ጊዜ። ኬንያዊው ጄሩስ ቢሬክ ሦስተኛ ሆኗል። በተደናቂው የሴቶቹ 6 ኪሎ ሜትር ውድድር ከባድ ሚዛኖቹ ኦቢሪና ኪፒየጎን፣ የዓለም አገር አቋራጭ ሻምፒዮኗ ኤግነስ ቲሮፕ፣ በአስር ሺህ ዓለም የብር ሜዳሊያ ተሸላሚዋ ገለቴ ቡርቃ፣ ኢቴነሽ ዲሮ እንዲሁም እናትነሽ አላምረው ቀድመው ታይተዋል። ከአንደኛ እስከ ሦስተኛ ተከታትለው የገቡት ሁሉም የኬንያ አትሌቶች ናቸው። በወንዶቹ 10 ኪሎ ሜትር ውድድር ደግሞ ከቀዳሚዎቹ መካከል ሙክታር፣ ኢማነ፣ ቢሬክ፣ ኦሊቨር ኢራባሩታ፣ ኮንሴስለስ ኪፕሩቶ፣ ሊዮናርድ ፓትሪክ ኮሞን እንዲሁም አብርሃም ቼሮቤን ይገኙበታል። በመጨረሻው አካባቢ ግን ሙክታርን በቅርበት ይከተሉት የነበሩት ኢማነ መርጋና ኬንያዊው ጀረስ ቢሬክ ብቻ ነበሩ። ሁለቱ የኢትዮጵያ አትሌቶች ሙክታር ኢድሪስና ኢማነ መርጊያ በ28 ከ54 እና 28 ከ55 ሲጨርሱ ቢሬክ ከአራት ሴኮንድ በኋላ ገብቷል። በነገራችን ላይ በሴቶቹ ገለቴ ቡርቃ፣ እናትነሽ አላምረውና እቴነሽ ዲሮ ሦስቱም ተከታትለው በመግባት ከአራተኛ እስከ ስድስተኛ ያለውን ቦታ ወስደዋል። ከኢጣሊያ ወደ ዱባይ ስንሄድ ኢትዮጵያዊው ቀነኒሳ በቀለ በታሪክ ሁለተኛውን የማራቶን ፈጣን ጊዜ ካስመዘገበ ከሦስት ወራት በኋላ በዱባይ ማራቶን እንደሚሳተፍ አረጋግጧል። ውድድሩ የሚካሄደው ከአስር ቀናት በኋላ ነው ተብሏል። ሦስቴ በኦሎምፒክ የወርቅ ሜዳሊያ ተሸላሚው ቀነኒሳ በቀለ ባለፈው መስከረም በበርሊን ማራቶን ተሳትፎ ድል ማድረጉ ሲታወስ የገባበት ድንቅ ጊዜም 2:03:03 መሆኑ ተመዝግቧል። ከዴኒስ ኪሜቶ የዓለም ሬኮርድ ያነሰው በስድስት ሴኮንዶች ብቻ ነው። በወቅቱ በርሊን ላይ አዲስ የዓለም ሬኮርድ ባለማስከተቡ መበሳጨቱን የገለጸው ቀነኒሳ ከአስር ቀናት በኋላ ዱባይ ላይ ሌላ ሙከራ እንደሚያደርግ ተናግሯል። በ2008 ኦሊምፒክ በአምስትና አስር ሺህ ወርቅ ተሸላሚው ቀነኒሳ የማራቶን ውድድር ማድረግ የጀመረው በርሊን ላይ ሲሆን የግሉን ፈጣን ጊዜ አስመዝግቧል። በ2016ቱ የለንደን ማራቶንም ተሳትፎ በሦስተኛነት ማጠናቀቁ አይዘነጋም። በ2014 በርሊን ላይ የተመዘገበው የኪሜቶ የዓለም ሬኮርድ 2:02:57 ሊደረስበት የሚችል ነው። ዱባይ ላይ ለማሳየት ተስፋ አድርጋለሁ ብሏል ቀነኒሳ ይቅነው። ወደ እግር ኳስ ስፖርት ዜና እንሸጋገራለን። በቅድሚያ የዘንድሮውን የአፍሪካ ዋንጫ ወደምታስተናግደው ወደ ጋቦን እናመራለን። ጋቦን ውድድሮቹን ለማስተናገድ እየተዘጋጀች ባለችበት በአሁኑ ወቅት የሀገሪቱ የንግድ ድርጅቶች ደግሞ ለምጣኔ ሀብታቸው እድገት ከፍተኛ አስተዋጽኦ ያበረክታል ብለው ተስፋ ያደርጋሉ። የሲ ምድብ ግጥሚያዎችን የምታስተናግደው ሰሜናዊቷ ከተማ ኦየም ትባላለች። ባልደረባችን ሞኪ ኤድዊን ኪንዜካ ከስፍራው ያደረሰን ዘገባ ሁኔታው ሞቅ ያለ መሆኑን ያሳያል። የውድድሮቹ ጠንካራ ደጋፊ አሌን ትራውሬም ከሙዚቃ ባንዱ ጋር ከተማይቱ ከገባ ሰነባብቷል። ትራውሬ ዘ ኤሌፋንትስ በመባል የሚጠሩት የአይቮሪ ኮስት ብሔራዊ ቡድን ተጫዋቾች የሚጫወቱት ለሀገራቸው ክብር ሲሉ መሆኑን ሊረዱ ይገባል ነው ያለው። በፈረንሳይኛ ቋንቋ ሁሌ ቲሙን የሚያወናብዱትን ጸቦችና አለመግባባቶች ረስተው ማትኮር ያለባቸው በሀገራቸው ላይ መሆን አለበት ሲልም አስገንዝቧል። በሲ ምድብ ያለችው አይቮሪ ኮስት በዚህች ከተማ ውስጥ ከኮንጎ ዲሞክራቲክ ሪፑብሊክ ከሞሮኮና ቶጎ ጋር ተደልድላለች። በኦኤም ከተማ ጎዳናዎች ላይ የሚካሄዱ ውይይቶች ትኩረት በውድድሮቹ ወቅት ሊገኝ ስለሚችል የኢኮኖሚ ትሩፋት ነው። በዓለም የገበያ ዋጋ መጨመር ምክንያት ጋቦን ክፉኛ ተጎድታለች። የነዳጅ ዘይት ዋጋም 70% የወረደ ሲሆን መንግሥት በአብዛኛው የሚተማመነውም ከቤንዚን ሽያጭ በሚያገኘው ገቢ ነበር። እናም በጊዜያዊ መልክም ቢሆን ጋቦን በአፍሪካ ዋንጫ ውድድሮች ወቅት ትንሽም ቢሆን የኢኮኖሚ ለውጥ ሊታይበት እንደሚችል ነዋሪዎቿ ተስፋ ያደርጋሉ። ይህም በዚሁ ላብቃና አድማጮች፣ ወደ አዲስ አበባው ዘጋቢያችን ገዛኸኝ ጽዮን መስቀል ልውሰዳችሁ። በሀገር ውስጥ ፕሪምየር ሊግ ጨዋታዎች ዙሪያ አጭር ዘገባ ይዟል። መቀጠል ትችላለህ ገዛኸኝ።
አመሰግናለሁ ሰለሞን። በኢትዮጵያ ፕሪምየር ሊግ ተጫዋቾች፣ አሰልጣኞችና የስፖርት አፍቃሪዎች የገናን በዓል በረፍት እንዲያሳልፉ ለማድረግ የዘጠነኛ ሳምንት ጨዋታዎችን በበዓሉ ዋዜማ በአዲስ አበባና በክልል ከተሞች ተካሂደዋል። እዚህ አዲስ አበባ ላይ ቅዱስ ጊዮርጊስ ድሬዳዋ ከነማን 3-1 በረታበት ጨዋታ አዳነ ግርማ፣ ሳላዲን ሰዒድና አቡበክር ሳኒ ለጊዮርጊስ ጎሎቹን አስቆጥረዋል። ደደቢትና መከላከያ በገና ዋዜማ ጨዋታዎች ተጋጣሚዎቻቸውን አሸንፈው ሙሉ 3 በማግኘት ደረጃቸውን ለማስጠበቅ የቻሉ የአዲስ አበባ ቡድኖች ናቸው። ወልዳያ ከነማ በሜዳው ኢትዮጵያ ቡናን አስተናግዶ 1-0 አሸንፈው ሸኝቷል። ኢትዮጵያ ቡና ቀደም ባለው ባለፈው ሳምንት ማለት ነው ጨዋታ ቅዱስ ጊዮርጊስን 1-0 ማሸነፉን ተከትሎ ቡና ወደ አሸናፊነት ተመለሰ ብለው ደጋፊዎቹ በተደሰቱበት ብዙም ሳይቆይ ቡና በወልዳያ ከነማ መሸነፉ ደስታቸው ወደ ሀዘን ተለውጧል። በርካቶች ቅሬታቸውን ገልጸዋል። የአሰልጣኙም ቆይታ በጥያቄ ውስጥ ገብቷል። ሌሎች ጨዋታዎችም ተካሂደዋል። የደረጃ ሰንጠረዡ ደደቢትና አዳማ ከነማ በእኩል 18 በጎል ተበላልጠው አንደኛና ሁለተኛ ሲሆኑ ቅዱስ ጊዮርጊስ በ17 ከአጠገባቸው በሶስተኝነት እየተከተላቸው ነው። ኮከብ ጎል አግቢነቱን ጌታሁን ከበደ ከደደቢት በ9 ይመራል። አዳነ ግርማም ከቅዱስ ጊዮርጊስ በ5 ይከሰላል። የኢትዮጵያ ፕሪምየር ሊግ 10 ሳምንት ጨዋታዎች ነገና ከነገ ወዲያ በአዲስ አበባና በክልል ከተሞች ይካሄዳሉ። በአዲስ አበባ ስታዲየም በ9 መከላከያ ከአርባ ምንጭ ከነማ፣ ኢትዮጵያ ቡና ከሐዋሳ ከነማ በ11:30 ይጫወታሉ። ይኸው ነው በእኔ በኩል ያለው ሰለሞን፣ አመሰግናለሁ።
ገዛኸኝ ጽዮን መስቀል ነበር ከአዲስ አበባ፣ አመሰግናለሁ። እኔም የምሽቱን ዝግጅት በዚሁ ላብቃ። ከመሰነባበታችን በፊት ግን ጋቦን ከመጪው ሳምንት ጀምሮ የምታስተናግደውን የአፍሪካ ዋንጫ በተመለከተ በየዕለቱ አጫጭር ዘገባዎች እንደምናቀርብ ከወዲሁ እገልጻለሁ። በዚሁ ልሰናበት። ሳምንት ሰኞ በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰለሞን ክፍሌ ነኝ። ሰላም፣ ደህና ቆዩ።
ሰሎሞንና ገዛኸኝን እናመሰግናለን ለስፖርት ዘገባዎች። ወደ አፍሪካ ነክ ርዕሶች እንሸጋገራለን። አሁን
ባለፈው ህዳር በከፊል ሶማሊያ ዝናብ የጣለ ቢሆንም የድርቅ ሁኔታው እየተስፋፋ መሆኑን የተባበሩት መንግስታት ድርጅት ባለስልጣናት ገለጹ። ሰፊ የመኸር እጥረት እንደሚኖር፣ የቁም እንስሳት አደጋ ላይ እንደሆኑ፣ በሽታም እንደሚስፋፋ ነው ባለስልጣናቱ የጠቆሙት። የአሜሪካ ድምጹ ጆዲ ካፖዋ ያጠናቀረውን ዘገባ የአፍሪካ ነክ ርዕሶች አዘጋጅና አቅራቢ አዳነች ፍስሐዬ ይዘዋለች።
ተፈጥሮ ከቅርብ ጊዜያት ወዲህ በሶማሊያ ላይ ጨክኗል። ድርቅና ግጭት ተባብረው በሀገሪቱ ውስጥ ከ1 ሚሊዮን በላይ የሚሆን ህዝብ ከመኖሪያው እንዲፈናቀል አድርገዋል። ሌሎች 1 ሚሊዮን የሚሆኑ ሶማሌዎች ደግሞ ወደ ጎረቤት ሀገሮችና ወደ የመን ተሰደዋል። በሀገር ውስጥ ያሉትም ቢሆኑ ሰብአዊ ረድኤት ያስፈልጋቸዋል። ጃስቲን ብራዲ በሶማሊያ የተባበሩት መንግስታት ድርጅት የሰብአዊ ረድኤት አስተባባሪ መስሪያ ቤት ኃላፊ ናቸው። ረድኤት የሚያስፈልጋቸው ሰዎች ምን ያህል እንደሆኑ የሚያሳይ አዲስ አሃዝ እንደወጣ ገልጸዋል።
The assessment is done by the Food Security and Nutrition Analysis Unit that is managed by the Food and Agricultural Organization. Put the number at just over 5.
በምግብና እርሻ ድርጅት ስር የሚተዳደረው የምግብ ዋስትና እንዲሁም የተመጣጠነ ምግብ ተንታኝ ክፍል ባስቀመጠው መሰረት ረድኤት የሚያስፈልጋቸው ሶማሊያን ብዛት ከ5 ሚሊዮን በላይ ይሆናል። ሶማሊያ ውስጥ ገብቶ የነበረው ረሃብ ከ4 ዓመታት በፊት ካበቃ ወዲህ ይህን ያክል ብዛት ያለው ተረጂ አልታየም። ይህም በጣም ያሳስባል።
ረድኤት ከሚያስፈልጋቸው 5 ሚሊዮን ሶማሊያውያን 4 ሚሊዮኖቹ በከፋ ሁኔታ ላይ የሚገኙ መሆናቸውን ብራዲ ገልጸዋል።
Our main concern now is that of the 4 million or so that are in stress.
አሁን ዋናው የሚያሳስበን ነገር በከባድ ሁኔታ ላይ የሚገኙት 4 ሚሊዮን ሰዎች ጉዳይ ነው። እነዚህ ሰዎች በቀላሉ በሞት አፋፍ ላይ ሊደርሱ ይችላሉ።
ሶማሊያ ውስጥ እየተስፋፋ የሄደው ድርቅ ውስብስብ ችግር እንደሆነ ብራዲ አስረድተዋል።
The situation of drought in Somalia is multi-tiered. We've had drought conditions in the north.
በሶማሊያ ያለው የድርቅ ሁኔታ ተደራራቢ ነው። በአገሪቱ ሰሜን ክፍል 5 እና 6 ተከታታይ ወቅቶች ዘልቋል። አሁን ደግሞ ድርቁ ወደ ደቡብ ክፍል እየገባ ነው። በርግጥ በአገሪቱ የተለያዩ ክፍሎች ያለው የድርቅ መቋቋም አቅም የተለያየ ነው።
በሰሜኑ ክፍል ያሉት ነዋሪዎች ብዙዎቹ አርብቶ አደሮች በመሆናቸው የመኸር ጉዳይ ለነሱ ብዙም ጉዳት የሚያደርስ አይደለም። የቁም ከብቶችም በጣም ከመጎዳታቸው የተነሳ ከሶማሊላንድ ፕሬዝደንትና ምክትል ፕሬዝደንት እንዲሁም ከሚኒስትሮች ጋር በተነጋገርኩበት ወቅት የእንስሶቹን ጉዳይ ትተን በሰው ሕይወት ማትረፍ ላይ ማትኮር አለብን ብለውኛል ሲሉ ብራዲ አስገንዝበዋል። ሰዎች በበቂ ምግብ እጦት ምክንያት ሲጎዱ ለበሽታ ይጋለጣሉ። ስለሆነም ኩፍኝ፣ ቀጭን ተቅማጥና ኮሌራ በሽታዎች እየጨመሩ ሄደዋል። የሶማሊያ ድርቅ በከፊልም ቢሆን የውቅያኖስ ውሃ መሞቅ በሚያስከትለው ኤልኒኖ የአየር ለውጥ ምክንያት የተከሰተ ነው። ላኒና የተባለው የውቅያኖስ ውሃ መቀዝቀዝ ደግሞ ሌላ ችግር ያስከትላል። መንስኤው ምን ይሁን ምን ግን ችግሩ እየተባባሰ መሄዱ አልቀረም ይላሉ ብራዲ።
I'm not a meteorologist. I just see the results on the ground this past season, the deer season, which...
እኔ የአየር ትንበያ ባለሙያ አይደለሁም። በመሬቱ ላይ ያለውን ውጤትን ነው የማየው። ካለፈው ጥቅምት እስከ ታህሳስ ወር በነበረው ጊዜ ብዙም ምርት አልተገኘም። ቀደም ሲል በዝናብ ወራት ወቅት መሻሻል አሳይታ በነበረችው ሶማሊላንድ ሳይቀር ታይቶ የነበረው መሻሻል ከስሞ ሰዎች ቀውስ ውስጥ እየገቡ ነው።
ሶማሊያ ለብዙ ዓመታት ግጭት ሳይለያት እንደቆየች የሚታወቅ ነው። የአፍሪካ ህብረት ኃይሎችና የሶማሊያ መንግስት ወታደሮች አልሸባብ የተባለውን ጽንፈኛ ቡድን መዋጋቱን ቀጥለዋል። ግጭት የሚነሳውም ሁሌም ድርቅ ባለባቸው አካባቢዎች አይደለም። ግጭት ሲነሳ ግን የቀውሱ ሁኔታ እንደሚፋጠን ብራዲ አውስተዋል።
To date it hasn't been significant because the drought has had the most profound effect in the north.
ድርቁ አስከፊ ሁኔታ ያስከተለው ከባድ ግጭቶች በሌሉበት በሰሜኑ ክፍል በመሆኑ እስካሁን ባለው ጊዜ በጉልህ የሚታይ አልነበረም። በሶማሊላንድና ፑንትላንድ፣ ሱል እና ሰናግ በተባሉ አጨቃጫቂ ክልሎች እንዲሁም አንዳንድ የጎሳ ጠቦች አሉ። ይሁንና ትልቅ ችግር የሚሆነው በደቡብ ክፍል እየተስፋፋ ያለው ድርቅ ነው። ከአምስት ዓመታት በፊት እንዳየነው ሁሉ ለሰብአዊ ረድኤት ተደራሽነት አለመኖር በተጋላጩ ህብረተሰብ ላይ አስከፊ ውጤት አለው። ከፍተኛ የመፈናቀል ክስተትም አይተናል።
ከአምስት ዓመታት በፊት ተከስቶ የነበረው ድርቅ ምስራቅ አፍሪካን ክፉኛ ጎድቷል። በሶማሊያ ደቡባዊ ክፍል በሚገኙ 2 ክልሎች ግን ረሃብ እንደገባ፣ በብዙ ሺዎች የሚቆጠሩ ሰዎች እንዳለቁ የተባበሩት መንግስታት ድርጅት አስታውቆ ነበር። በግጭት ምክንያት የረድኤት ሰራተኞች በአካባቢው ሊደርሱ አልቻሉም ነበር። ባለፈው ግንቦት ወር የተባበሩት መንግስታት ድርጅት የሰብአዊ ረድኤት ጉዳይ አስተባባሪ ለሰሜን ሶማሊያ የድርቅ ረድኤት እቅድ ማውጣቱን ገልጾ ነበር። ይሁንና እቅዱን ለመተግበር ከሚያስፈልገው ገንዘብ ግማሹ ብቻ ነው የተገኘው። የረድኤት ድርጅቶች እንደሚሉት የዚህ ዓመቱ እቅድ ወደ 4 ሚሊዮን የሚጠጉ ሰዎች የነፍስ አድን ረድኤት ለማቅረብ ያስችላል። በታቀደው መሰረት ለመተግበር 864 ሚሊዮን ዶላር ያስፈልጋል። ሶማሊያ ያለው የመንግስታቱ ድርጅት የሰብአዊ ረድኤት አስተባባሪ ጽህፈት ቤት ኃላፊ ጃስቲን ብራዲ ከቅርብ ጊዜያት ወዲህ በሀገሪቱ የተገኘው የፖለቲካ ስኬት የሶማሊያን ሰፊ ህዝብ ገና አልጠቀመም ብለዋል። አድማጮች፣ ሶማሊያ ውስጥ ላለው የድርቅ ሁኔታ የተቀናበረው ዝግጅት እዚህ ላይ ያበቃ። ሳምንት በሌላ ርዕስ እንገናኝ። በደህና ቆዩን።
አሁን ወደ ሌላው የሰኞ ምሽት መደበኛ ዝግጅት እናልፋለን። ጤና ነው። አዘጋጅና አቅራቢ ሰሎሞን አባተ።
የዛሬው የጤና ርዕስ አፍሪካን በተለይ ወደሚመለከታት የኢቦላ ጉዳይ ይገባል። ዓለምን የከበደ ስጋት ውስጥ ዘፍቋት የነበረው ኢቦላ ዘንድሮ የተሻለ መላ የተበጀለት ይመስላል። በቅርቡ በኢቦላ ክትባት ላይ የተደረገ ሙከራ ሙሉ በሙሉ መከላከል የሚችል መሆኑ ተረጋግጧል። ከዚህ ያለፈው የኢቦላ ወረርሽኝ በተቀሰቀሰባትና አብዝቶም በደቆሳት የምዕራብ አፍሪካዊቱ ጊኒ ከተካሄደው ጥናት አበረታች ውጤት በኋላ የጤና ባለሥልጣናት ከእንግዲህ ወረርሽኝ የትም ቢከሰት በተሻለ ሁኔታ ተዘጋጅተውለት ሊጠብቁት እንደሚችሉ ተናግረዋል። ከትንሽ ማሳሰቢያ ጋር ከሁለት ዓመት በፊት የኢቦላ ወረርሽኝ ጊኒን፣ ሲየራ ሊዮንንና ላይቤሪያን አዳርሶ ሰውን የፈጀ ጊዜ አሜሪካና ኢትዮጵያን ጨምሮ ከየሀገሩ የዘመቱ የጤና ባለሙያዎች ቫይረሱ እንዳይዛመት ማድረግ የቻሉት የተጋለጡትን ሰዎች ዘወር በማድረግና ከጤነኞቹ በማራቅ ብቻ ነበረ። ያ ታሪክ ዛሬ አበቃ። በክትባቱ ላይ የተደረገው አብይ ጥናት የዚያን ታሪክ አቅጣጫ ቀልብሶታል። በዓለም የጤና ድርጅት የተመራው ምርምር በሁለት ምድብ በተከፈሉ 11 ሺህ ሰዎች ላይ የተካሄደ መሆኑን የጥናቱ አስተባባሪ ማሪ ፖል ኪኒ ለቪኦኤው ስቲቭ ባራጎና በስካይፕ ነግረውታል።
We had zero case of Ebola in the group that was vaccinated immediately versus
ክትባቱ ወዲያውኑ ከተሰጣቸው ሰዎች ውስጥ አንድም በቫይረሱ የተያዘ የለም። ካልተከተቡት መካከል ግን 23ቱ ላይ ኢቦላ ተገኝቶባቸዋል። ይህ 0 ለ23 የሆነ ውጤት ክትባቱ የተዋጣ ስለመሆኑ ማረጋገጫ ሰጥቶናል።
ሌሎችም ጥቂት ክትባቶች በሙከራው የተለያየ ደረጃ ላይ እንደሚገኙ ታውቋል። የኬኒ ቡድን ግን የተለየ ስልት ተጠቀመና ሙከራው የተሳካ መሆኑን ቀድሞ አወቀ። በሌላ በኩል ግን የክትባቶቹ ሙከራዎች የተካሄዱት ወረርሽኙ እየበረደና ለቫይረሱ የሚጋለጠውም ሰው ቁጥር በእጅጉ እየተመናመነ በነበረበት ወቅት በመሆኑ የመከላከሉ አቅም ምን ያህል አስተማማኝ እንደሆነ ለማረጋገጥ አዳጋች ሆኖ ቆይቷል። በመሆኑም የኬኒ ጥናት ያተኮረው በኢቦላ ሕሙማን አካባቢ በነበሩ ሰዎች ላይ ሆኗል። ፈንጣጣ የጠፋው በእንዲህ አይነቱ የንክኪ ቀለበት ላይ በተካሄደ ክትባት ነበር።
And it identified from this Ebola case all the contacts
በኢቦላ ከተያዘ ሰው ጋር ቀጥተኛ ቅርበት ወይም ንክኪ የነበራቸውን ሰዎች ሁሉና እንደገናም ከነዚያ የተነካኩ ሰዎች ጋር የተነካኩትን ለይተን ያዝን።
እንዲህ አይነቱ ዘዴ አንድ ሙከራ ላይ ያለ ክትባት ይስራ አይስራ ለማወቅ ጥቅም ላይ ሲውል አሁን ለመጀመሪያ ጊዜ መሆኑን ኬንያ መልክተዋል። ክትባቱ ኢቦላ ጊኒ ውስጥ መልሶ እንዳያንሰራራና እንዳይስፋፋ ማቆም ችሏል። የዚህ አዲስ ክትባት አምራች የሆነው ኩባንያ ሜርክ በስፋት ለማምረት የሚያስችል ፈቃድ እንዲሰጠው ለተቆጣጣሪው ባለስልጣን ማመልከቻ አስገብቷል።
በጥሩ የዝግጅት ምዕራፍ ላይ እንገኛለን። ክትባቱ በይፋ ሲመዘገብ ደግሞ ያ ደረጃ ከፍ ይላል።
የክትባት ዓለም አቀፍ ጥምረቱ በምህፃር ጂኤቪአይ ወይም ጋቪ ተብሎ ይጠራል። አዲሱ ክትባት ዕውቅና እንደተሰጠው ለ300,000 ሰው የሚያስፈልግ መጠን እንደሚገዛ አስታውቋል። በሌላ በኩል ግን ይህ የአሁኑ ክትባት የማይከላከለው ሌላ አይነት የኢቦላ ቫይረስ እንዳለም ማሪ ፖል ኬን ያሳስበዋል። በመሆኑም ቀጥሎ ሊከሰት ለሚችል የሰፋ ወረርሽኝም የጤና ባለሥልጣናት እንዲዘጋጁና ዐይኖቻቸውን ከፍተው እንዲጠብቁም መክረዋል። ክቡራትና ክቡራን አድማጮች ዝግጅታችን ሊጠናቀቅ ጥቂት ሰከንዶች ይቀራሉ። አንዳንድ እንደው እስከዚያው የዛሬ አጫጭር መረጃዎችን እናካፍላችሁ። አንድ የዩናይትድ ስቴትስ ዶላር 22 ብር ከ43 ሳንቲም ተመንዝሯል ዛሬ። አንድ ዩሮ 23 ብር ከ41፣ አንድ የእንግሊዝ ፓውንድ 27 ብር ከ55 ሳንቲም ተመንዝሯል። አዲስ አበባ ነገ ፀሐያማ እንደምትሆን ተተንብየዋል። ከፍተኛ ሙቀቷ 23 ዲግሪ ሴልሽየስ ነው። ዝቅተኛው 4 ዲግሪ ሴልሽየስ ይሆናል። በኢትዮጵያ ዝቅተኛው አንድ ዲግሪ ሴልሽየስ ይሆናል። በአራት ከተሞች በጣም ጥንቃቄ የሚያስፈልግባቸው ናቸው። ባህር ዳር፣ ባሌ ሮቤ፣ ጅግጅጋና ጅማ አንድ ዲግሪ ሴልሽየስ ነው ዝቅተኛ ሙቀታቸው። ዝግጅታችን ተጠናቀቀ። ክቡራትና ክቡራን አድማጮች
ለዛሬ ሰኞ ምሽት ያሰናዳናቸው ዝግጅቶች እነዚሁ ነበሩ። በምሽቱ ፕሮግራም ዋና አዘጋጅ አዳነች ፍሳዬና በሌሎችም ባልደረቦቻችን ስም እንሰናበታችኋለን። ቆንጂት ታዬና
እኔም ሰሎሞን አባተንን። ፕሮግራሙን የመራችው ብርሃን ኃይሉ ነች። አብራችሁን ስለቆያችሁ እናመሰግናለን።
አሁን የትግርኛ ቋንቋ ስርጭት ይቀጥላል። Thank you.